Voice of America. ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የምትተላለፍላችሁ የዛሬ ማክሰኞ ነሐሴ 11 2013 ዓ.ም ዝግጅታችን ጀመረ።
This did unfold more quickly than we had anticipated. So what's happened? Afghanistan political leaders gave up.
እነታው ይህ የደረሰው ነገር ከገመትነው ጊዜ ፈጥኖ የመጣ ነው። ስለዚህ የሆነው ምንድነው? የአፍጋኒስታን መሪዎች ሁሉን ትተው አገር ጥለው ኮበለሉ። የአፍጋን ጦር ሰራዊት አንዳንድ ጊዜ ለመዋጋት እንኳን ሳይሞክር ነው የተፈረከረከው። ባለፈው ሳምንት የሆነው ያረጋገጠልን ነገር ቢኖር በአፍጋኒስታን የዩናይትድ ስቴትስን ወታደራዊ ተሳትፎ እንዲያበቃ ለማድረግ የተወሰደው ውሳኔ ትክክለኛነት ነው።
የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን በትላንትናው ዕለት ባደረጉት ንግግር የአፍጋኒስታንን የእርስ በርስ ጦርነት መዋጋት የዩናይትድ ስቴትስ ኃላፊነት አይደለም ብለዋል። በአብይ ርዕስ ሙሉ ዘገባውን እናስደምጣችኋለን። ሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር የተባሉ ተጠርጣሪዎች ታጥቋቸው ነበር ከተባሉ 16 ቦምቦች ጋር መያዛቸውን የሲዳማ ክልል ፖሊስ አስታወቀ። እነዚህንና ሌሎች በርከት ያሉ ቅንብሮችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ፣ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ንጉሱ ታምሬ ስርጭቱን ያቀናብርልናል። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ማዳመጥ ትችላላችሁ። በተጨማሪም @voaamharic የፌስቡክ ገጻችን ላይ በቀጥታ እየተላለፈ ይገኛል። በአዲስ አበባ በኤፍኤም ፋሃዱ ራዲዮ 94.3 ላይ እንደመጣለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ፣ እንደምን አመሻችሁ አድማጮች። ዜናውን የማሰማችሁ ቆንጂት ታዬ ነኝ። የአማራ ክልል መንግስት ፕሬዝዳንት አቶ አገኘው ተሻገር ለሀገር ውስጥ መገናኛ ብዙሃን ትናንት በሰጡት መግለጫ ወያኔ ከፈተብን ላሉት ጥቃት አጸፋ እንዲወስድ ለህዝቡ ጥሪ አድርገዋል። አስቴር ምስጋናው ዝርዝሩን ይዛለች።
አቶ አገኘው በመግለጫቸው ከህዝብ ጋር ጸብ የለኝም የሚለው ህወሓት በገባባቸው አካባቢዎች በቅርስ ላይ ያደረገውን ጨምሮ ከፍተኛ ዝርፊያ ፈጽሟል በማለት ወንጅሏል። ይህም ሆኖ ወራሪ ያሉትን ኃይል ለመከላከል ትግል እየተደረገ እንደሆነ ተናግረዋል።
መከላከያችን፣ ሚሊሻችን፣ ልዩ ኃይላችን፣ ፋኖ አደረጃጀቶቻችን፣ ሌላው መላሉ እየታገሉ የሰሜን ወሎ አርሶ አደሮች በቡድንና በተናጠል፣ የሰሜን ጎንደር አርሶ አደሮች፣ የጸለምት አርሶ አደሮች፣ የደቡብ ወሎ አርሶ አደሮች በመጣበት በየትኛውም አቅጣጫ እንዳይገባ ወደ ዞኑ እንዳይገባ እየታገሉት ነው። በሁሉም ግንባር ላይ ከፍተኛ የሆነ ሰብአዊ ማቴሪያላዊ ኪሳራም እየደረሰበት ነው ያለው። ከፍተኛ ዝርፊያ አለ። በአሁኑ ሰዓት የቤት ጣራ ሳይቀር ከወልዲያ እስከ ደብረ ዘቢት ባሉ ቦታዎች ያለ ንብረት በቅርቡ ተጭኖ ተንቀሳቅሷል። ሰዎች በግፍ እየተገደሉ ነው።
በጦርነቱ ከአፋርና አማራ ክልሎች ግማሽ ሚሊዮን የሚጠጋ ህዝብም ተፈናቅሏል ሲሉ ርዕሰ መስተዳደሩ በመግለጫቸው ጠቁመዋል። ዓለም አቀፍ ድርጅቶች በትክክለኛ መረጃ ላይ ተመስርተው ድጋፍ ሊያደርጉ እንደሚገባ ጠይቀዋል።
አሁን ጦርነት በተከሰተባቸው አካባቢዎች በሙሉ ከግማሽ ሚሊዮን ያላነሰ ህዝብ ተፈናቅሏል። አንዳንድ ኢንተርናሽናል ድርጅቶችም ሌሎችም እየሰጡት ያሉት ቁጥር ከሁለቱ ክልሎች 300,000 ብቻ ተፈናቀለ የሚለው ትክክለኛ ቁጥር አለ። ስለዚህ ዓለም አቀፉ ማህበረሰብ በጦርነቱ ምክንያት የተፈናቀሉ ማህበረሰቦችን አግኝቶ ሊደግፍ ይገባል።
ታጣቂዎቻቸው በአንዳንድ የአማራ ክልል አካባቢዎች ላይ ጥቃት እያካሄዱ እንደሆነና በጦርነት የያዟቸው ቦታዎች እንዳሉም የሚያምኑት የህወሓት መሪዎች ከንጹሃን ዜጎች ጅምላ ግድያና ከዘረፋ ጋር በተያያዘ እየቀረቡባቸው የሚገኙ ውንጀላዎችን ግን እያስተባበሉ ይገኛሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴር ምስጋናውን ለዘገባው አመሰግናለሁ። ለፕሬዝዳንቱ ክስ ከህወሓት ወይም መንግስት በሽብርተኝነት ተፈረጃቸውና ራሳቸውን የትግራይ ኃይሎች ብለው ከሚጠሩት ወገኖች የተሰጠ ምላሽ ለጊዜው የለም። አፍጋኒስታን በፍጥነት ከባድ ቀውስና ትርምስ ውስጥ የገባች ቢሆንም የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ከዚያች ሀገር አሜሪካውያን ኃይሎችን ለማስወጣት ያደረጉትን ውሳኔ ትክክለኛነት አጥብቀው ተከላክለዋል። ችግሩን ለአምስተኛ ፕሬዝዳንት አላወርሰውም ብለዋል ፕሬዝዳንቱ። ባይደን ትናንት ከዋይት ሃውስ ቤተ መንግስት በመላ ሀገሪቱ በቴሌቪዥን በተላለፈ ንግግራቸው የአፍጋኒስታን ኃይሎች ለራሳቸው ሲሉ መዋጋት ባልፈለጉበት ጦርነት አሜሪካውያን ወታደሮች ሊዋጉና ሊሞቱ አይችሉም ሊሆንም አይገባም ብለዋል። ፕሬዚደንት ባይደን ረፍት ላይ ከነበሩበት ሜሪላንድ ከሚገኘው የፕሬዝደንቶች ማረፊያ ካምፕ ዴቪድ ወደ ዋይት ሃውስ ተመልሰው በቴሌቪዥን የተላለፈውን 20 ደቂቃ የፈጀ ንግግር ካበቁ በኋላ የጋዜጠኞች ጥያቄ አልተቀበሉም። ወደ ካምፕ ዴቪድ ተመልሰው ሄደዋል። ዩናይትድ ስቴትስ አፍጋኒስታን የገባችው ፈጽሞ የአገር ግንባታ ተልእኮ ይዛ አልነበረም ያሉት ፕሬዝደንቱ የተማከለ ዲሞክራሲን ለመገንባትም አልነበረም ብለው ዛሬም ቢሆን አፍጋኒስታን ውስጥ እኛ ያለን ብቸኛው ወሳኝ ዓላማ መንግስቴም ከነበረው የተለየ አይደለም እሱም አሜሪካ ምድር ላይ የሽብር ጥቃት እንዳይደርስ መከላከል ነው ብለዋል። ከዩናይትድ ስቴትስ ምክር ቤት ከሁለቱም ፓርቲዎች አባላት በኩል በባይደን አስተዳደር የወታደሮች አወጣጥ አፈጻጸም እቅድና ታሊባን ወደ ካቡል እጅግ እየተቃረበ እንደነበረ አላወቀም የሚሉ ነቀፌታዎች ተሰንዝረዋል። በምሽቱ አብይ ርዕስ የሚቀርበው ዘገባ ዝርዝሩን ይዟል። ካቡል ትናንት ታሊባኖች እጅ መውደቋን ተከትሎ የዩናይትድ ስቴትስና የሌሎችም የውጭ ኃይሎች ዓለም አቀፉን አውሮፕላን ጣቢያ እንደተቆጣጠሩ ናቸው። ታሊባን መግባት ያስፈራቸው የሀገሪቱ ዜጎች ሸሽተው አውሮፕላን ጣቢያ ውስጥ ፈሰዋል። በሌላ ዜና ታሊባን ሀገሪቱን መቆጣጠሩን ተከትሎ የሲቪሉ ህዝብ በተለይም የሴቶችና የህፃናት ደህንነት ስጋት ላይ የጣላቸው መሆኑን የተባበሩት መንግስታት ድርጅት መስሪያ ቤቶች እየገለጹ ናቸው። በዚህ በዋሽንግተን ደግሞ በመቶዎች የተቆጠሩ ትውልደ አፍጋኒስታን ታሊባን ሀገሪቱን መቆጣጠሩን በመቃወም ሁለት ዋይት ሃውስ ደጃፍ ላይ ሰልፍ አድርገዋል። ዩናይትድ ስቴትስ እና ዓለም አቀፉ ማህበረሰብ የአፍጋኒስታንን ህዝብ እንዲረዱም ተማጽኖ አቅርበዋል። ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። እንግሊዝ ለኢትዮጵያ የላከቻቸው 499,200 የአስትራዜኒካ የኮቪድ-19 ክትባቶች መድረሳቸውን ከጤና ሚኒስቴር ያገኘነው መረጃ አመለከተ። በኢትዮጵያ አየር መንገድ የጤና ሚኒስትር ዶክተር ሊያ ታደሰና በኢትዮጵያ እንግሊዝ አምባሳደር አሌክስ ካምሮን በተገኙበት የክትባቱ ርክክብ ተከናውኗል። ዶክተር ሊያ እንደተናገሩት ድጋፉ በዋናነት የመጀመሪያውን ዙር ክትባት ወስደው ሁለተኛውን እየተጠባበቁ ላሉ የማህበረሰብ ክፍሎችና ወረርሽኙን ለመቀነስ የምናደርገውን ጥረት ያጠናክርልናል ብለዋል። በኢትዮጵያ የእንግሊዝ አምባሳደሩ አሌክስ ካምሮን በበኩላቸው የክትባት ድጋፉ የእንግሊዝ መንግስትና ህዝብ ለኢትዮጵያውያን ያለውን አጋርነትና ጥብቅ ወዳጅነት ለማጠናከር የታሰበ መሆኑን ማስገንዘባቸውን ከሚኒስቴሩ ፌስቡክ ገጽ ያገኘነው ዜና አመልክቷል። በኮቪድ-19 ነክ ዜና ወደ ዩናይትድ ስቴትስ ስንመለስ በውጭ ሀገር የተሰራ የውሸት የኮቪድ-19 ክትባት ማረጋገጫ ካርድ ዩናይትድ ስቴትስ ሊገባ ሲል በቀረጥና ወሰን ቁጥጥር አባላት መያዙን የደረሰን ዜና አስታወቀ። ዝርዝሩን ስመኝሽ የቆየ ታቀርብልናለች።
የዩናይትድ ስቴትስ የኬላ ተቆጣጣሪ መኮንኖች እንዳስታወቁት በዘንድሮ የአውሮፓውያኑ 2021 ዓመተ ምህረት ብቻ ከ3000 በላይ የታሸጉ የሐሰት የኮቪድ ክትባት ማረጋገጫ ካርዶችን ይዘው የተላኩ ከ121 በላይ ጭነቶች ተይዘዋል። 121ዱ እሽጎች የተጫኑት ከቻይና ሲሆን በቴኔሲ ክፍለ ሀገር ሜምፊስ ከተማ በኩል ገብተው ወደ ተለያዩ ከተሞች ሊሰራጩ ሲሉ መያዛቸውን ነው ባለስልጣናቱ ያስታወቁት። በእቃ ማስጫኛው ሰነድ ላይ የሚያሳየው በካርቶን ውስጥ የታሸገው የወረቀት ነክ ውጤቶች ወይም የሰላምታ ካርዶች እንደሆኑ ሲሆን ሲከፈት የተገኘው ግን በ50/50 ወይም በ100 ተደርጎ የታሸገ የሐሰት ክትባት ማረጋገጫ ካርድ ነው። ካርዶቹ ላይ ተከትቧል የሚባለው ሰው ስምና የልደት ቀን የሚሞላበት ቦታ፣ የተከተበው ክትባት አይነት፣ የክትባት አቅርቦት መለያ ቁጥርና የትና መቼ እንደተከተበ የሚሞላበት ቦታ እንዲሁም የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል CDC ማህተም በቅጹ በስተቀኝ በኩል ጠርዙ ላይ ታትሞባቸዋል። ሆኖም ካርዶቹ ላይ የቃላትና ሆሄያት ግድፈቶች በብዛት የሚታዩባቸው ሲሆን ሁሉ ከሲዲሲ ጋር የተያዘ መስሪያ ቤት ወይም የህክምና ተቋም ባልሆነ ተቀባይ አድራሻ የተላኩ ናቸው። እነዚህ የሐሰት የክትባት ማረጋገጫ ካርዶች የተገኙት ዩናይትድ ስቴትስ ውስጥ አገልግሎት የሚፈልጉ ሰዎች የክትባት ማረጋገጫ እንዲያሳዩ የሚጠይቁ የንግድና የመዝናኛ ድርጅቶች ቁጥር ከእለት ወደ እለት እየጨመረ ባለበት በዚህ ወቅት መሆኑ ተጠቁሟል። ኒውዮርክ ከተማ ያሉ መጠጥ ቤቶች፣ ምግብ ቤቶች እንዲሁም ሌሎች ድርጅቶች ለመግባት የክትባት ማረጋገጫ ማሳየት በዚህ ሳምንት ተግባራዊ መሆን ይጀምራል። የፌደራል ምርመራ ቢሮ FBI የሐሰት የኮቪድ ክትባት ማረጋገጫ መግዛት፣ መሸጥና መጠቀም ወንጀል መሆኑን ገልጾ አስጠንቅቋል። እንደ CDC እና የጤና ሚኒስቴርን የመሳሰሉ የዩናይትድ ስቴትስ መንግስት መስሪያ ቤቶችን ማህተም ካለፈቃድ መጠቀም በገንዘብ መቀጮና እስከ 5 ዓመት በሚደርስ እስራት ሊያስቀጣ እንደሚችልም አስጠንቅቋል። የሜምፊስ ከተማ አካባቢ ኬላዎች ዳይሬክተር ማይክል ኔፐርት ሲናገሩ የኮቪድ ክትባት በየቦታው በነጻ የሚገኝ ሆኖ ሳለ በሐሰት የተሰራ የክትባት ማረጋገጫ መጠቀም በግዜም በገንዘብም መጫወት ነው ብለዋል። አስከትለውም የማይፈልግ ሰው አይከተብ፣ የራሱ ውሳኔ ነው ያሉት መኮንኑ ብቻ የኛንም ግዜ አታባክኑ፣ ራሳችሁም ህግ ተላላፊ አትሁኑ ሲሉ አሳስበዋል። የዩናይትድ ስቴትስ የህግ መወሰኛ ምክር ቤት ብዙሃን ዲሞክራቶች መሪው ሴናተር ቸክ ሹመር የሐሰት የኮቪድ ክትባት ማረጋገጫ ዝውውር ላይ ህግ አስከባሪዎች በይበልጥ ጠንከር ያለ ክትትል እንዲያደርጉ ጥሪ አቀርበዋል። በአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
መንሽን ለዜናው አመሰግናለሁ። በሌላ የዩናይትድ ስቴትስ ዜና የባይደን አስተዳደር የኮቪድ ክትባት የተከተቡ አሜሪካውያን በሙሉ ዴልታ የሚባለውን በፍጥነት ተላላፊ ቫይረስ ለመከላከል ተጨማሪ ማጠናከሪያ ክትባት እንዲወስዱ በዚህ ሳምንት ውስጥ ማሳሰቢያ ማውጣት ሊጀምር ነው ሲሉ ዘገባዎች አመለከቱ። በዴልታው ቫይረስ ሳቢያ ዩናይትድ ስቴትስ ውስጥ የቫይረሱ አዲስ ተጋላጮች ቁጥር በእጅጉ እየጨመረ ነው። ባለፈው ሳምንት የፌደራሉ መንግስት የምግብና የመድኃኒት አስተዳደር FDA እና የበሽታዎች መቆጣጠሪያና መከላከያ ማዕከሉ CDC የሰውነት የተፈጥሮ መከላከያቸው የተዳከመ የሆኑ ሰዎች ድጋሚ እንዲከተቡ ምክረ ሐሳብ አውጥተው እንደነበረ ይታወሳል። በሌላ ዜና ኒውዚላንዷ ትልቋ ከተማ ኦክላንድ ውስጥ ለኮሮና ቫይረስ የተጋለጠ አንድ ግለሰብ መገኘቱን ተከትሎ የሀገሪቱ ጠቅላይ ሚኒስትር ጃሲንዳ አርደን በመላ ሀገሪቱ ከዛሬ ጀምሮ ለሶስት ቀን ከቤት ያለ መውጣት ትዕዛዝ አስተላልፈዋል። የ59 ዓመቱ የቫይረሱ አዲስ ተያዥ ወደ ሌላ አካባቢ ተጉዞ እንደነበረ ነው የተገለጸው። ይሁን እንጂ ቫይረሱ የት ቦታ እንዳገኘው አልታወቀም። በሀገሪቱ በስድስት ወር ውስጥ በቫይረሱ መያዙ በምርመራ የታወቀ የመጀመሪያ ሰው ነው። ሰውየው የተጓዘበት አካባቢና ኦክላንድ ከተማ ለሰባት ቀናት እንዲዘጉ፣ የተቀረው የሀገሪቱ አካባቢ ለሶስት ቀን እንዲዘጋ ነው ጠቅላይ ሚኒስትሯ የወሰኑት። በመጨረሻም ባለፈው ቅዳሜ በሰው ሕይወትና ንብረት መጠነ ሰፊ ጉዳት ባደረሰ ከባድ የመሬት ነውጥ በተመታችው በሄይቲ አሁን ደግሞ ከባድ ንፋስ የቀላቀለ ኃይለኛ ዝናብ እየጣለባት ነው። እስከ 15 ሴንቲሜትር የሚደርስ ዝናብ እንደሚጥል የአየር ሁኔታ ትንበያ አዋቂዎች ሰግተዋል። በዚህም የተነሳ የጎርፍና የመሬት መንሸራተት አደጋ ሊከሰት እንደሚችል ስጋት ተደቅኗል። ከመሬት መንቀጥቀጡ በሕይወት የተረፉ ሰለባዎችን ለመፈለግና ከመኖሪያቸው ለተፈናቀሉ እርዳታ ለማድረስ የተያዘውን ጥረት ዝናቡና ንፋሱ ሊያስተጓጉል እንደሚችል ባለስልጣናቱ ፈርተዋል። ትናንት የሄይቲ ባለስልጣናት እንዳሉት ከሆነ በመሬት ነውጡ የሞቱት ሰዎች ቁጥር 1420 ደርሷል። ቢያንስ 6000 ሰዎች በአደጋው ቆስለው ሕክምና ላይ ናቸው። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል።
ለዓለም ዜናዎቹ ቆንጂት ታዬ እናመሰግናለን። ባጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርዝ በ25 ሜትር ባንድ በ11695 በ12110 እና በ12140 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ነሐሴ 11 2013 ዓ.ም ዝግጅታችንን ነው እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voenews.com በአትቪኦኤአማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሐዱ ራዲዮ 94.3 ላይ እንደመጣለን። አሁን የዕለቱን አብይ ርዕስ እናሰማችሁ። የታሊባን ኃይል ካቡልን መቆጣጠሩ በርካታ ትርምሶችን እየፈጠረ ባለበት ወቅት የዩናይትድ ስቴትስ ፕሬዝዳንት ጆ ባይደን ትላንት ባደረጉት ንግግር የአፍጋኒስታንን የእርስ በርስ ጦርነት መዋጋት የዩናይትድ ስቴትስ ኃላፊነት አይደለም ብለዋል። ታሊባን በአፍጋኒስታን የቀሩ የአሜሪካ ዜጎችና አሜሪካንን ሲረዱ የቆዩ የአፍጋን ዜጎች ላይ ጥቃት ቢደርስ መንግስታቸው ፈጣን የበቀል እርምጃ እንደሚወስድም አስጠንቅቀዋል። የአሜሪካ ድምጽ ዘጋቢ ካትሪን ጂፕሰን ያደረሰችን ዘገባ ነው፣ አሉላ ከበደ ያቀርበዋል።
በዩናይትድ ስቴትስ ታሪክ ረጅም እድሜ ያስቆጠረው ጦርነት የታሊባን ኃይሎች የአፍጋኒስታንን ዋና ከተማ ሲቆጣጠሩ የዩናይትድ ስቴትስ ኤምባሲ ሰራተኞችና ተስፋ የቆረጡ አፍጋናውያን ያቺን አገር ለቀው ለመውጣት አደገኛ ሊሰኝ የሚችል የመጨረሻ ጥረት ሲያደርጉ በተስተዋለበት የስጋትና መስቀልቅል ትርኢት ታጅቦ ነው ያበቃው። ይሁንና የዩናይትድ ስቴትሱ ፕሬዝዳንት ግን ወታደሮቻቸውን ከዚያ ለማስወጣት በወሰዱት ውሳኔ የትክክለኝነት እንደሚያምኑ ነው የተናገሩት።
This did unfold more quickly than we had anticipated. So what's happened? Afghanistan political leaders gave up and fled the country.
እነታው ይህ የደረሰው ነገር ከገመትነው ጊዜ ፈጥኖ የመጣ ነው። ስለዚህ የሆነው ምንድነው? የአፍጋኒስታን መሪዎች ሁሉን ትተው አገር ጥለው ኮበለሉ። የአፍጋን ጦር ሰራዊት አንዳንድ ጊዜ ለመዋጋት እንኳን ሳይሞክር ነው የተፈረከረከው። ባለፈው ሳምንት የሆነው ያረጋግጠልን ነገር ቢኖር በአፍጋኒስታን የዩናይትድ ስቴትስን ወታደራዊ ተሳትፎ እንዲያበቃ ለማድረግ የተወሰደውን ውሳኔ ትክክለኝነት ነው። የአፍጋን ኃይሎች ለራሳቸው መዋጋት ያልፈቀዱትን ጦርነት የአሜሪካ ጦር ሰራዊት ሊዋጋና ሊሞት አይችልም፣ አይገባምም።
የተቀናቃኛቸው የሪፐብሊካን ፓርቲና አንዳንድ የዲሞክራት ፓርቲያቸው አባላት ግን አፍጋኒስታን መንግስት ሊወድቅ የሚችልበትን ፍጥነት አስመልክቶ ትክክለኛ ምዘና ሳያደርጉ በመቅረታቸውና ዩናይትድ ስቴትስ በዓለም ዙሪያ ባላት ተአማኒነት ላይ ሊያደርስ ስለሚችለው ጉዳት ባይደንን አጥብቀው አውግዘዋል።
This will be a permanent scar on the Biden administration's presidency. It doesn't mean it'll be a failed presidency.
ይህ የባይደን አስተዳደር ፖሊሲ ላይ ያረፈ ቋሚ ጠባሳ ነው። ይህ የፕሬዝዳንታዊ አመራራቸውን ውድቀት አያሳይም። ፈጠነም ዘገየም አብዛኛው ህዝብ ሰራዊቱን የማስወጣቱ እርምጃ የማይቀር መሆኑን ትክክለኛ ውሳኔ መሆኑን ሳይረዳ ይቀራል ማለት አይደለም።
ታሊባን የአፍጋኒስታንን መንግስታዊ አስተዳደር ሲቆጣጠር ዩናይትድ ስቴትስ በዓለም አቀፍ እርዳታና በልማዳዊ የጸረ ሽብር ዘመቻ ላይ ጥገኛ በሆነችው አገር ላይ በሚኖራት ኢኮኖሚያዊ ተጽዕኖ አሁንም ጥቅሟን ማስጠበቅ ትችላለች ሲሉ አንዳንድ ተንታኞች ይናገራሉ።
Our options now include making sure the Taliban understand that if they get in cahoots with Al-Qaeda or ISIS, or if they even indulge the worst of their own
አሁን ያሉን አማራጮች ታሊባን ከአልቃይዳና ከአይሲስ ጋር የሚመሳጠር ከሆነ ወይም ሴት ልጅን የመናቅና የማዋረድ ሌሎች እምነቶችን ጠል የሆነ ባህሪውን የሚያሳይ ከሆነ ወይም በሌሎች አፍጋናውያን ላይ የሁከትና የበቀል እርምጃዎችን የሚወስድ ከሆነ ዋጋ የሚያስከፍላቸው ወታደራዊ አማራጭ እንዳለን እንዲገነዘቡ ማድረግን ያካትታሉ።
ይበንዲ እንዳለም የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ካቡል የሚገኘውን የአሜሪካ ኤምባሲ ለቆ መውጣቱን በትላንትናው ዕለት ይፋ ሲያደርግ የዩናይትድ ስቴትስ መከላከያ ሚኒስቴር በበኩሉ ቁጥራቸው 2500 የሚደርሱ የአሜሪካ ወታደሮች በካቡል አውሮፕላን ጣቢያ ያቺን ሀገር ለቀው መውጣት የተዘጋጁትን የዩናይትድ ስቴትስ ኤምባሲ ሰራተኞችና ከዚያ ከቆዩ ያለ ጥርጥር በታሊባን እጅ ስቃይና ሞት ጭምር እንደሚጠብቃቸው የሚታመነውን የመውጫ ቪዛ በመጠባበቅ ላይ የሚገኙትን ዩናይትድ ስቴትስን ሲያገለግሉ የነበሩ አፍጋናውያን እየረዱ መሆናቸውን አመልክቷል።
The US military remains focused on the present mission to facilitate the safe evacuation of US citizens, SIVs and Afghans at risk.
የዩናይትድ ስቴትስ ጦር አሁን ያተኮረው እጁ ላይ ባለ ተልእኮ ላይ ነው። የዩናይትድ ስቴትስ ዜጎች ደህንነታቸው ተጠብቀው እንዲወጡ ማድረግ፣ ልዩ የኢሚግራንት ቪዛ ያላቸውና አደጋ ያንጀባበባቸው አፍጋናውያን ሰራተኞች በተሻለ ፍጥነት በደና እንዲወጡ መርዳት ነው።
ዩናይትድ ስቴትስ ትሪሊዮን ዶላር ያስወጣውና በርግጥም በመጨረሻው የተገኘው ፍሬ ምን እንደሆነ ግልጽ ያልሆነው ጦርነት ማብቂያውም ቢሆን ያንን ያህል እርግጠኝነትን ያጎናጸፈ አይደለም።
I will not repeat the mistakes we've made in the past. Mistake of staying and fighting indefinitely.
ግጭቱ የዩናይትድ ስቴትስን ጥቅም የማይመለከት በሆነበት ሁኔታ ውጊያ ውስጥ ለተራዘመ ጊዜ በመቆየት በውጭ አገር የእርስ በርስ ጦርነት ውስጥ መዘፈቅ አንዲትን አገር እንደገና ለመፍጠር ዩናይትድ ስቴትስ ኃይሎችን በማሰማራት ማባሪያ በሌለው ወታደራዊ ዘመቻ ከዚህ ቀደም የሰራናቸውን ስህተቶች መድገም አልፈልግም።
እንደ አውሮፓውያን የዘመን አቆጣጠር ከ2001 ዓመተ ምህረት አንስቶ ሁለት ዲሞክራትና ሁለት ሪፐብሊካን በድምሩ አራት የአሜሪካ ፕሬዝዳንቶች ታሊባን በአፍጋኒስታን ላይ ለጫነው ተጽዕኖ ማብቂያ ለማበጀት ታግለዋል። ባይደን ታዲያ በትላንቱ ንግግራቸው በዩናይትድ ስቴትስ ታሪክ ረጅም ዕድሜ ያስቆጠረውን ጦርነት እንዲቀጥል በመፍቀድ ለሌላ አምስተኛ ፕሬዝዳንት አላስተላልፍም ነበር ያሉት።
አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በነ ዶክተር ደብረ ጽዮን ገብረ ሚካኤል የክስ መዝገብ አቃቤ ሕግ ክስ የመሰረተባቸው የወንጀል ክስ ዛሬ በፍርድ ቤት በንባብ ተሰምቷል። የተከላካይ ጠበቆች ደንበኞቻቸው በዋስ እንዲፈቱ ጠይቀዋል። አቃቤ ሕግ ተቃውሟል። የተከሳሾችን የመጀመሪያ ደረጃ የክስ መቃወሚያ ለመቀበል ፍርድ ቤት ተለዋጭ ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝር አለው።
ጠቅላይ አቃቤ ሕግ ክስ ከመሰረተባቸው 58 ሰዎችና አራት ድርጅቶች መካከል ዛሬ 21 ተከሳሽ ሰዎች በተገኙበት የክስ ማመልከቻው የቀረበለት የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሽብር ወንጀልና ሕገ መንግሥታዊ ጉዳዮች ችሎት ክሱን በንባብ አሰምቷል። በችሎት የተነበበው ክስ ባጭሩ እንደሚያሳየው ሁለት አይነት ሲሆን፣ የመጀመሪያው ተከሳሾች ምርጫ ሕግን ማውጣትና መፈጸም ለፌዴራል መንግስት ብቻ የተሰጠ ስልጣን ሆኖ ሳለ ይህ ሕገ መንግሥታዊ ምርጫ በማካሄድ ሕጋዊ ዕውቅና የተሰጠውን የትግራይ ክልላዊ መንግሥት በሕገ ወጥ መንገድ በመቀየር በፈጸሙት በሕገ መንግሥትና በሕገ መንግሥት ሥርዓት ላይ በሚፈጸም ወንጀል ተከሰዋል። አቃቤ ሕግ ያቀረበው ሁለተኛው አይነት ክስ ደግሞ የተከሳሾችን ርዕዮተ ዓለም እንዲሳካ መንግስትን በኃይል ከስልጣን ለማንሳት በማሰብ በሀገር መከላከያ ሰራዊት የሰሜን እዝ ላይ በጀመረ ጥቃት እና ተከታታይ ሕግ የማስከበር ዘመቻ መጠኑ ለሀገር ደህንነት ጥቅም ሲባል በክስ ዝርዝር የማይቀርብ የሰው ሕይወትና አካል ላይ ጉዳት የደረሰና ንብረትም የተጎዳ በመሆኑ ተከሳሾች በጋራ በመሆን የያዙትን የፖለቲካ ዓላማ ለማሳካት መንግስትን ለማስገደድ በማሰብ ስራና ተግባር ተከፋፍለው የሀገር መከላከያ ሰራዊት አባላትንና ማንነታቸው ያልታወቁ ሰዎችን ያስገደሉና አግተው ከቦታ ወደ ቦታ ሲያንቀሳቅሱ የነበሩ በመሆኑ በፈጸሙት የሽብር ወንጀል ተከሰዋል ይላል። ፍርድ ቤቱ ለተከሳሾች ክሱን በንባብ ካሰማ በኋላ የተከሳሽ ጠበቆች ደንበኞቻቸው በዋስ እንዲፈቱ በጽሑፍ ባቀረቡት ማመልከቻ ላይ ሁለቱ ወገኖች የቃል ክርክር አካሂደዋል። አቃቤ ሕግ የተከሳሽ ጠበቆች ያቀረቡትን ጥያቄ ተቃውሟል። በአቃቤ ሕግ ክርክር መሰረት የቀረቡት ክሶች ተከሳሾች ጥፋተኞች ሆነው ከተገኙ ከእድሜ ልክ እስከ ሞት ሊያስቀጡ የሚችሉ ናቸውና ፍርድ ቤቱ የዋስ መብታቸውን ሊያስከብርላቸው አይገባም ብለዋል። ከዚያም በተረፈ በቀራሚ ምርመራ በተከሳሾች ላይ የመሰከሩ ምስክሮች ማንነት በተከሳሾች የታወቀ በመሆኑ በምስክሮች ላይ ጥቃት ሊያደርሱ እንደሚችሉም አቃቤ ሕግ ለፍርድ ቤቱ አስረድቷል። የተከሳሽ ጠበቆች በበኩላቸው ደንበኞቻቸው የፈጸሟቸው ምርጫ ማደራጀትና ማካሄድ እንዲሁም የትግራይን የሰራዊት እዝ ማደራጀት ሞትን አላስከተለም፣ ሞቱን ያመጣው የተጀመረው ጦርነት ነው የሚል መከራከሪያ አቅርበዋል። የሽብር ወንጀል ህጉም የጸደቀው ድርጊቱ ተፈጽሟል ከተባለ ወዲህ በመሆኑ ህጉ ወደ ኋላ ተመልሶ ሊቀጣ ይገባም በሚል ሙግታቸውን አቅርበዋል። ፍርድ ቤቱ የሁለቱን ወገን ክርክር ካዳመጠ በኋላ ውሳኔውን ከነገ በስቲያ በጽፈት ቤት በኩል ለመስጠት ቀጥሯል። በመጨረሻም የተከሳሾችን የመጀመሪያ ደረጃ የክስ መቃወሚያ ለመቀበል ፍርድ ቤቱ ለጥቅምት 22 ቀን 2014 ዓ.ም ቀጠሮ ይዟል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
በተከታዩ ዘገባ ከአዲስ አበባ ወደ ሐዋሳ እንሰዳችሁ። ሐዋሳ ከተማ ውስጥ የሽብር ጥቃት ለመፈጸም ተዘጋጅተው ነበር ያሏቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የሲዳማ ክልል ሰላምና ጸጥታ ቢሮ አስታውቋል። ግለሰቦቹ የተያዙት ታጥቀዋቸው ነበር ከተባሉ 16 ቦምቦች ጋር መሆኑም ተገልጿል። የኦሮሚያ ሰላምና ጸጥታ ቢሮ ደግሞ ኦነግ ሸኔ ብሎ የጠራው ቡድን ከኦሮሚያ ክልል የጸጥታ ኃይል ጋር ግልጽ ጦርነት መግጠሙን መናገሩና የሙያሌ ሀገር አቋራጭ መንገድም ተዘግቷል ማለቱ ሐሰት ነው ሲል አስተባብሏል። በሌላ በኩል የሲዳማ የኦሮሚያና የደቡብ ክልል የጸጥታ ቢሮዎች ጋር ከህዋት ጋር የዓላማ ትብብር በመፍጠር ኢትዮጵያን ለማፍረስ አሲሯል ሲሉ የኮነኑትን ራሱን የኦሮሞ ነጻነት ሰራዊት ብሎ የሚጠራው ቡድን ሸማቂዎችን በጋራ ለመመከት ዛሬ ሐዋሳ ከተማ ውስጥ ባካሄዱት መድረክ መስማማታቸውን አስታውቀዋል። መንግስት በሽብርተኝነት የፈረጃቸው ባለስልጣናቱ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሰራዊት የሚለው ቡድንና ህወሓት አብረው ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ነው ዘገባውን ያጠናቀረው፣ እንደሚከተለው ይቀርባል።
ሶስቱ ክልሎች በሐዋሳ ከተማ በወቅታዊ ሀገራውና ክልላዊ ጉዳዮች የመከሩ ሲሆን የሲዳማ ክልል የሰላምና ጸጥታ ቢሮ ኃላፊ አቶ ለማዮ ጢሞቴዎስ የምክክሩን ዓላማ አስረድቷል።
የቲፒኤልኤፍ ልጅ ኦነግ ሸኔ ሰሞኑ ከህወሓት ጋር ውህደት ፈጽሜያለሁ፣ የህወሓትን አጀንዳ አስፈጽማለሁ ብሎ በሰጠው ጋዜጣዊ መግለጫ መነሻ ክልሎች በጋራ እየተደራጀን ያለ ነው። ስንደራጅ በጸጥታ ኃይላችን ከህዝብም ህዝብም ከህዝብ ጋር ጸጥታ መዋቅሩም በተደራጀ አስተላለፍና አካሄድ የተቀናጀ አመራር በመስጠት ይህንን ኃይል በአጭር ጊዜ ለመደምሰስ የራሳችን ስትራቴጂካዊ የሆኑ ውይይቶችን እያደረግን ያለነው
ደርሰንበታል ስላሉትም ስምምነት ተናግሯል።
ሶስቱም ኃይል በጋራ በመቆም በአንድነት ይህንን ኃይል ለአንድና ለመጨረሻ ለመደምሰስ እሺ ብሎ እጁን የሰጠ ወደ ህግ ለማቅረብ፣ እጁን ያልሰጠ በመደምሰስ የሚደረገው ፍልሚያም ካለ በጋራ ተፋልመን ለአንድና ለመጨረሻ ኢትዮጵያን ከስጋት ነጻ ለማውጣት ተስማምተናል።
በትብብር ወሰድን ባሉት እርምጃ በርካታ የሸማቂዎቹ አባላት መደምሰሳቸውን ጠቅሰው የህዋትንም ሆነ የኦነግ ሸኔን ቡድን አዳክመናል ብሏል።
እኛ እያደረግን ያለነው አሁን የትግራይን ወጣቶች የትግራይን እናቶች ከቲፒኤልኤፍ ነጻ ለማውጣት ነው። ኃይላቸው ተደምስሷል፣ በየቦታ እየተገረፉ ነው። የመከላከያ ሰራዊት አቅማችንን ለማጠናከር ደግሞ ኢትዮጵያውያኖች በጋራ ተባብረን በርካታ ሺዎች የሚቆጠሩ የመከላከያ ሰራዊት እያደራጀን ያለ ነው። በተለየ በተሻለ ብቃት፣ በተሻለ ቴክኖሎጂ፣ በተሻለ መሳሪያ ማለት ነው። ለዚህም ሰሞኑ የተደራጀ ኦፕሬሽን ስራ እየተሰራን ያለው በተለይ በምስራቅ ጉጂና በምዕራብ ጉጂ በርካታ የኦነግ ሸኔ አባላት ተደምስሷል፣ በርካታ ተማርኳል። በጦርነት መቋቋም ሳይችሉ አሁን ወደ ኬንያ ወደ ቱርካና ሀይቅ አካባቢ እየሸሹ ነው የሚገኙት። በተለይ የተወሰኑ ኃይል በነጭ ሳር ብሔራዊ ፓርክ አካባቢ የመሸጉ አሉ። እነዚህን ኃይሎች ላይ የተደራጀ ኦፕሬሽን ለመስራት የዛሬው ውይይታችንም የዛሬ ዓላማችንም እነዛንም ጨምሮ በጋራ ለመመከት ነው።
የሽብር ጥቃት ለመፈጸም የተዘጋጁ ከጦር መሳሪያቸው ጋር በቁጥጥር ስር ማዋላቸውም ተናግሯል።
በድብቅ ሰራቸው የተለያዩ ኃይሎችን በየቦታ እያስገቡ ነው ያሉት። እነዚህን ኃይሎች እየተከታተልን በየወቅቱ እያያዝን ያለ ነው። ጥቃት ለማፍረስ ከህወሓት ተነስቶ መጥቶ እዚህ መሽጎ ሲያደራጁ የነበሩትን በርካታ ከነ አፍራሽ ተልኳቸው ጭምር ወደ ህግ ቁጥጥር ስር ያዋልንበት ሁኔታ ነው ያለው። ባለፈው ሳምንትም የኦነግ ሸኔ አባላት የሆኑ እዚህ አካባቢ በተመረጡ ቦታዎች ላይ ፍንዳታ ለማድረስ ሙከራ ሲያደርጉ ይዘናቸዋል። የተያዙ ቦምቦች አሉ፣ 4 ቦምቦች አሉ። ከመደበኛ ቦምብ ውጪ የጭስ ቦምቦች አሉ፣ በድምሩ 16 ናቸው። ሌሎችም በተጨማሪ የጦር መሳሪያዎች አሉ። ከመትረየስ ጀምሮ ከሽጉጦች ጀምሮ ስውር ትጥቆችን በማስታጠቅ ግለሰቦች ላይ ጥቃት በማድረስ ይሄ መንግስት የዜጎች ደህንነት ማስጠበቅ ያልቻለ መንግስት ለማስባል ግለሰቦች ላይም ጭምር ጥቃት ለማድረስ የሚንቀሳቀሱ ኃይሎችን በቁጥጥር ስር አውለናቸዋል።
የኦሮሚያ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ ጅብሪል መሐመድ ከኦሮሚያ የመንግስት የጸጥታ ኃይሎች ጋር ጦርነት ጀምሯል በማለት የተናፈሰውን ወሬ አስተባብሏል።
ኦነግ ሸኔ ያው የወያኔ የጁንታ አንዱ የኦሮሚያ ዊንግ ስለሆነ የኦሮሚያና ተቃላይ የመካከለኛ ኢትዮጵያ ክንፍ ስለሆነ ይሄ ክንፍ አሁን ምን ላይ ነው ያለው ለምለው ነገር እንግስቃሴው በሰሜን አካባቢ ያለውን ወያኔ ጭንቀትን ለመቀነስ መንቀሳቀስ ጀምሯል። በእንግስቃሴው ይፋዊ የሆነ የ30ና ምናምን አመት ግንኙነቱንም ግልጽ አድርጎታል። በዚህ መሰረትም በተወሰነ አካባቢ እንግስቃሴዎች አሉ። ግን ይፋዊ የሆነ የሚዋጋበት አቅም የለም። ይተኩሳል፣ ይጠፋል።
ኦነግ ሸኔ ሰሞኑን ከፍቷል የተባለውን ጥቃት ከትሎ የሞያሌን አገር አቋራጭ መንገድ ተዘግቷል መባሉልም ከአሉባልታ የማይዘል ነው ብሏል።
በተለያየ ወቅት የሽምቅ ባህሪው ወይንም የሸማቂው ኃይል አጋጣሚዎችን እየጠብቅና የሆነ ነገር ድርጊት ይፈጽማል፣ ጠፍቶ ይሄዳል። ከዚህ የተለየ በዚህ መስመር በደቡብ ኢትዮጵያ በኩል ያለው መስመር መንገድ ተዘግቶ እንደሆነ የሚለው ነገር እስካሁን ድረስ የተዘጋ መንገድ የለም። ይመጣል፣ መንገድ ላይ ይቆማል፣ ወይም በመኪና ዘግቶ ከዛ በኋላ ሊጠፋ ይችላል፣ ወይ የሚሄደው መኪና ላይ ተኩሶ ሊጠፋ ጠፍቶ ሊሄድ ይችላል። በዚህ መሃል ምን ይሆናል? ሰው መሄድ ያቋርጣል። ምክንያቱም ቀጥሎ ያለው ጸጥታ ኃይሉ ገብቶ ሙሉ በሙሉ ሰላማዊ መሆኑ እስኪያረጋግጥ ድረስ በዚህ ምክንያት የሚቋረጥ ነገር ካልሆነ በስተቀር የኦነግ ሸኔ የመዝጋት አቅም የለውም፣ ሊዘጋም አይችልም። የድብቅ ጥቃቶቹ ምንድን ነው? ሁለት ኃይሎች ናቸው አሁን የተጣመሩት። ሸኔ የሚያደርገው እንቅስቃሴ አለ። ወያኔ ለ40-50 ዓመታት ሲያደራጅ የነበረው ከትጥቅ ትግሉ ጀምሮ ሲያደራጃቸው በመላ ኢትዮጵያ ሲያደራጃቸው የነበረ ከዛም ከመንግስት መዋቅር ጋር ያልቀላቀላቸው በየቦታ የሚንቀሳቀሱ ኃይሎች አሉ። እነዚህ ድምር ሽብር ለመፍጠር ህዝቡ ስነ ልቦናዊ ጦርነት ለመክፈትና አጠቃላይ በሀገሪቷ ውስጥ መንግስት ተዳክሟል የሚለውን ስሜት ለማስተላለፍና መልእክት ለማስተላለፍና ህዝብን ለማሸበር እንደዚህ አይነት እንትኖች ይኖራሉ። በሽፍታ መልክ ተንቀሳቅሶ ጥቃት የሚሰነዝር ይኖራል። እሱ ምንድነው? ህዝብ መደራጀት አለበት። የጸጥታ ኃይልና ህዝቡ ተዋህዶ በየአካባቢው የሚኖረውን ጥቃት የጸጥታ ችግር ሊሆን የሚችለውን ኃይል የማስወገድ ስራ መሰራት ስላለበት በዛ አካባቢ በትኩረት መስራት እንዳለብን ነው እየተደረገ ያለው።
ከደቡብ ክልል ወላይታ ዞን በውይይቱ መድረክ ላይ የተሳተፉት አቶ ሰይፉ ለታ በሰጡት አስተያየት እንዲህ ብለዋል።
ተቀጥሮም ይሁኑ ሳይቀጠሩም ሳያውቁም ይሁኑ ጦርነትን እንደ ሙዚቃ ይጠሩ። ጦርነት የኢኮኖሚ ጉዳት እንደሚያስከትል፣ የሰውን ልጅ ህይወት የሚቀጥፍ፣ ወደ ኋላ የሚወስደን፣ ኑሯችን የሚያበላሽ፣ በዓለም ታሪክ የኢትዮጵያን ገጽታ የሚያበላሽ መሆኑን የዘነጉ ግለሰቦች እኔ ከሞትኩኝ ሰርዶ አይብቀል የሚሉት ልክ ጦርነቱን እንደ ሙዚቃ ጋብዞ ወደ አካባቢያችን ይምጣ የሚሉት አሉ። ላለፈው 27 ዓመታት አላየንም ወይ? ኢትዮጵያ በልጽጋ ነው የቆየችው ወይስ ደምታ ነው የቆየችው? የኢትዮጵያ ታሪክ ለምን የጦርነት ታሪክ ይሆናል? መቆም የለበትም ወይ? በዚህ ትውልድ መቆም የለበትም ወይ? ያ ታሪክ መታደስ የለበትም ወይ? ሰላማዊ መሆን የለበትም ወይ? ሀገራችን
መንግስት በሽብርተኝነት የፈረጀው ባለስልጣናቱ ደግሞ ኦነግ ሸኔ የሚሉት ራሱን የኦሮሞ ነጻነት ሠራዊት የሚለው ቡድንና ህወሓት አብሮ ለመንቀሳቀስ መስማማታቸውን ማስታወቃቸው ይታወሳል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲየስ ሐዋሳም።
በተከታዩ ዘገባችን ከደቡብ ክልል ወደ ድሬዳዋ እንወስዳችኋለን። የድሬዳዋ አስተዳደር ነዋሪዎች ከመከላከያ ሰራዊቱ ጎን መሆናቸውን ለማሳየት የእግር ጉዞና የደም ልገሳ ማድረጋቸውን ተከታዩ ዘገባ ይነግረናል። በሺዎች የሚቆጠሩ የከተማዋ ነዋሪዎችና የመንግስት ሰራተኞች ተሳትፈውበታል በተባለው በዚህ የእግር ጉዞ ማጠቃለያ ላይ ንግግር ያደረጉት የአስተዳደሩ ከተማ ከንቲባ አቶ አህመድ መሐመድ ቡህ የአስተዳደሩ ነዋሪ ግንባር በመዝመት ብቻ ሳይሆን በየተሰማራበት ሙያ በኃላፊነት ስሜት አገልግሎት በመስጠት የመከላከያ ደጀን መሆኑን ማስመስከር ይጠበቅበታል ብለዋል። የእግር ጉዞ ተሳታፊዎች በሚችሉት ሁሉ የመከላከያ ሰራዊትን እንደሚደግፉ ለአሜሪካ ድምጽ ተናግረዋል። አዲስ ቸኮል ዝርዝሩን ያሰማናል።
በዛሬው ዕለትም የድሬዳዋ አስተዳደር ነዋሪዎች ኢትዮጵያ ለማዳን የቱንም ያህል ርቀት እንጓዛለን፣ የቱንም ያህል መስዋዕትነት እንከፍላለን በሚል መሪ ቃል ለመከላከያ ያላቸውን ድጋፍ ለማሳየት የእግር ጉዞና የደም ልገሳ አካሂደዋል። የከተማውን ከንቲባ ጽህፈት ቤት መነሻ አድርጎ የለጋራ አደባባይ መድረሻው ባደረገው የእግር ጉዞ በሺ የሚቆጠሩ የከተማ ነዋሪዎችና የመንግስት ሰራተኞች ተሳታፊ ሆነዋል። የጉዞ ማጠናቀቂያ ላይ ንግግር ያደረጉት ያስተዳደሩ ከንቲባ አቶ አህመድ መሐመድ ቡህ እኔም አላስተዳደራትን ሀገር አፈርሳታለሁ በሚል ሀገሪቱን በጦርነትና በኢኮኖሚ አሻጥር ለመጉዳት እየሞከረ ነው ሲሉ የከሰሱትን ህወሓትን ለመከላከል መላው ኢትዮጵያ ህዝብ በአንድነት እየዘመተ ነው ብለዋል።
እኛ ድሬዳዋ አስተዳደር ነዋሪዎች እስካሁን ስናደርግ እንደነበረው ሁሉ ለወደፊትም ለአገር ማዳን ዘመቻ በየትኛውም ጊዜና ቦታ በገንዘብ፣ በቁሳቁስ፣ በደም ልገሳ፣ በሞራልና በመሳሰሉት ድጋፍ በማድረግ አሸባሪው ቡድን ከንቱ ምኞት እንዲከሽፍና አገር የማዳን ዘመቻ እንዲሳካ የውስጥ አንድነታችን አጠናክረን ልንረባረብ ይገባል።
ከንቲባው አክለውም ያስተዳደሩ ነዋሪዎች የህዋት ዋነኛ የጦር መሳሪያ ነው ላሉት ሐሰተኛ ፕሮፓጋንዳ ጆሮ እንዳይሰጥና መከፋፈል አጀንዳውን እንዲያከሽፍ አደራ ብለዋል። በልዩ ልዩ የድመ ክልልና የሙያ ዘርፎች የተሰማሩ የከተማ ነዋሪዎች ተወካዮችም በሙያቸው ህብረተሰቡን በአግባቡ በማገልገል ዘመቻውን እንደሚደግፉ ቃል ገብተዋል።
እኔ ወጣት ነኝ። በዚህ በጉብዝና ጊዜ በጦር ሜዳ በመሄድም ሆነ በተለይ በሶሻል ሚዲያ የሚሰራጩ አፍራሽ መልዕክቶችን በመቃወም ዛሬ ቆማለሁ። የትም መቼም በምንም
እኔ አሽከርካሪ ነኝ። በጥንቃቄ በማሽከርከር ከታሪፍ በላይ ባለማስከፈል ወገኔን እያገለገልኩ ለሀገሬ ጥሪ የድርሻዬን ሚና እወጣለሁ።
የአሜሪካ ድምጽ ያነጋገራቸው አቶ አዲስ አለማየሁ ተባሉ የከተማዋ ነዋሪ ለ27 አመታት የተሳሳተ አቋም ይዘን ቆይተናል ብለው አሁን ግን የከተማዋ ነዋሪ ካለፈስተቱ በመማር በቁጭት መከላከያን እየደገፈ ነው ብለዋል።
እኔ አሁን እንደዚህ አካል ጉዳተኛ በመሆኔ እንኳን ምንም አልጸጸትም። አሁን ቤት ለምን አገሬ ነች ኢትዮጵያ ነች የተወለድኩባት ያደግኩባት ቁም ነገር ያየሁባት ሀገር ነች። ስለዚህ እቺን ሀገር የመጠበቅ የውዴታ ግዴታ አለብኝ። ስለዚህ አገራችንን ሁላችንም እንጠብቃለን። መከላከያውም እየጠበቀ ነው እያስከበረ ነው። ካሁን ከድሬዳዋ ራስ ወዶ ዘማች ሄዱ ወጣቶች ቁጭት ይዟቸው 27 አመት እንደተሸወዱ ገብቷቸው ከዚህ በኋላ ማንንም ቢሸውዷቸው አይችልምም አይገባም። አገራችንን የመጠበቅ ውስጣዊ ፍላጎት ነው ያለው። ማንንም አስገድዶን አይደለም።
በድሬዳዋ አስተዳደር በርካታ የመንግስት መስሪያ ቤት ሰራተኞች ያንድ ወር ደሞዛቸውን ለመከላከያ ሰራዊት ድጋፍ መስጠታቸውን ያስታወቁ ሲሆን ዛሬ ከተካሄደው የእግር ጉዞ ባሻገር የከተማዋ ነዋሪዎች መከላከያን በመደገፍ የገንዘብ ልገሳና ስንቅ ዝግጅት እንዲሁም የድጋፍ ሰልፍ አካሂደዋል። የከተማ አስተዳደሩ ፈጥኖ ደራሽ ፖሊሶች ወደ ሰሜን ኢትዮጵያ የዘመቱ ሲሆን 300 ገደማ መስፈርቱን ያሟሉ ፈቃደኛ ወጣቶች ደግሞ የመከላከያ ባለ መሆን ወደ ስልጠና መግባታቸውን ያገኘነው መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
የዜናና የትንታኔ መጽሔት የሚስተናገዱበትን ክፍለ ጊዜ አጠናቀናል። ወደ ሁለተኛው አጋማሽ ልናልፍ ነው። ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ስርጭቱን በማቀናበር ላይ የሚገኘው ንጉሱ ታምሬ ነው። ወደ ተከታዩ ትንታኔ እናልፋለን። በአፍጋኒስታን መንግስት አወዳደቅ በታሊባን ወደ ስልጣን መምጣትና በዩናይትድ ስቴትስ ውሳኔ ዙሪያ በሚነሱ ርዕሰ ጉዳዮች ላይ ያተኮረ የባለሙያ ትንታኔ በትላንትናው ዕለት በመጠኑ አስደምጠናችሁ ነበር። ዛሬ ተከታዩ ቀርቧል። ትንታኔውን የሚሰጡን ዶክተር ዳንኤል ተፈራ ጸሐፊ፣ የፖለቲካ ተንታኝና የንግድና ምጣኔ ሀብት ፕሮፌሰር ኢሚረተስ ናቸው። አሉላ ከበደ ነው ያነጋገራቸው።
ዶክተር ዳንኤል ተፈራ በድጋሚ ለጊዜው አመሰግናለሁ።
እኔም አመሰግናለሁ አቶ አሉላ።
ፕሬዚዳንት ባይደን የአፍጋኒስታንን በታሊባን እጅ መውደቅ አስመልክቶ ትላንት ከሰዓት በኋላ ባሰሙት ንግግራቸው ታሊባን ያቺን ሀገር የመቆጣጠሩን ዕጣ በመንቀፍ የቀረቡባቸውን ትችቶች ውድቅ በማድረግ ነበር ከ20 አመታት በኋላ ጦራቸውን ከዚያ ለማውጣት የወሰዱትን እርምጃ በመከላከል የተናገሩት። ለመሆኑ ምን ሆነ ምንድነው የሆነው በሚለውን በቅጡ ለመረዳት ፕሬዚዳንቱ ሆነ ያሉትን የገለጹበትን በመጠኑ በመስማት እንደደረደር እና ምንድነው የሆነው ሲሉ ነበር ባይደን በመጠየቅ ጀመሩት በንግግራቸው።
The truth is this did unfold more quickly than we had anticipated. So what's happened? Afghanistan political leaders gave up and fled the country.
እውነታው ይህ የደረሰው ነገር ከገመትነው ጊዜ ፈጥኖ የመጣ ነው። ስለዚህ የሆነው ምንድነው? የአፍጋኒስታን መሪዎች ሁሉን ትተው አገር ጥለው ኮበለሉ። የአፍጋን ጦር ሰራዊት አንድ አንድ ጊዜ ለመዋጋት እንኳን ሳይሞክር ነው የተፈረከረከው። ባለፈው ሳምንት የሆነው ያረጋግጠልን ነገር ቢኖር በአፍጋኒስታን የዩናይትድ ስቴትስን ወታደራዊ ተሳትፎ እንዲያበቃ ለማድረግ የተወሰደውን ውሳኔ ትክክለኝነት ነው። የአፍጋን ኃይሎች ለራሳቸው መዋጋት ያልፈቀዱትን ጦርነት የአሜሪካ ጦር ሰራዊት ሊዋጋና ሊሞት አይችልም፣ አይገባም።
ዶክተር ዳንኤል ያለፉትን 20 አመታት መልከት ማድረግ ይጠይቃልና በርሶ ግምገማ ምንድን ነው የሆነው ለዚህ ሁሉ መሰረቱ?
እሺ አሳሉላ እንሽ የወደኋላ መለስ ብለን ጉዳዩን እንመለከት ጥሩ ነው። የዛሬ 20 አመት በአሜሪካ ላይ በተደረገው አሳዛኝ ጥቃት ኒውዮርክ፣ እንደዚሁም ፔንስልቬኒያ፣ ዋሽንግተን ዲሲ ከሶስት ሺህ በላይ አሜሪካውያን ንጹህ አሜሪካ ተገደሉ።
የመስከረም 11ን የአሸባሪዎች ጥቃት ነው እየገለጹ ያሉት?
አዎ፣ እሱ በጣም አስፈላጊ ነው። እሱማ ትጥለው አሁን የፖለቲካ ክርክር ነው የሚካሄደው፣ ግን ጠቅላላ ሁኔታውን በደንብ ለመረዳት መጀመሪያ ምን ተፈጠረ፣ ይሄ አደጋ ሲፈጠር ሁለት አላማዎች ነው ይዘው አሜሪካን እና ምዕራባውያን ወደ አፍጋኒስታን የረዱት። አንደኛው የአልቃይዳን መሪ ይዞ ለመድ ማቅረብ ወይም ደግሞ ማጥፋት። ሁለተኛው አፍጋኒስታን የሙስሊም አክራሪዎች መከማቻ እንዳትሆን ህብረተሰቡ በዘመናዊ ስልጣኔ እንዲዳብር አድረግ ነው። ሁለተኛው አንደኛው አላማ ተሳክቷል። ሙሉ በምን ባይሆን ያው ኦሳማ ቢንላደን ተቀብሏል፣ የአልቃይዳ መሪዎች አባሎች ታስረዋል፣ ዋንታናሞ ቤይ መጡ፣ ፍርድ አገኙ፣ በፍርድ ቤት ቀረቡ፣ ብዙ ነገሮች ተደርገዋል። በዛ በኩል ሁለተኛው አፍሪካን እና ምዕራባውያን ሰፊ መሰረተ ልማቶች ገነቡ፣ ነገር ግን አልተሳካም። ህብረተሰቡን ወደ ዘመናዊ አስተሳሰብና ደረጃ መግፋት አልተቻለም። ለምን ብትለኝ በአፍጋኒስታን ውስጥ በዘመናዊ ስልጣኔ የሚያምንና ህብረተሰቡን ለመምራት የሚችል የህብረተሰብ ኃይል የለም። ስለዚህ ምንድን ነው አሁን የተከሰተው? አሜሪካንና ምዕራባውያን አጋሮቿ ተሰላችሁ፣ ገንዘብ አለቀ፣ ብዙ ነገር ህብረተሰቡ መሻሻል አላሳየም፣ ለታሊባን ይህንን በመጠቀም የጎረቤት ሀገሮችም ስውር ድጋፍ እያደረጉ ሲመጡ አሜሪካንና ታሊባን ናቸው ድርድር የጀመሩ ዶሃ፣ ቀታር እና ምንድን ነው የአሜሪካን ሰራዊት ሲወጣ ህብረተሰቡ ፍርክስክሶ ወጣ። ይሄ ነው። ስለዚህ ባይደን ተሳሳተ ወይም ደግሞ ኦባማ ተሳሳተ ወይም ደግሞ ትራምፕ ተሳሳተ፣ ይህ እነዚህ የፖለቲካ ክርክሮች ናቸው። ዋናው ነገር እዚህ ላይ መገንዘብ ያለብን አንድ ሀገር በውስጡ በስልጣኔ አስተሳሰብ ራሱ ከውጭ ስለተገፋ አይደለም፣ በውስጡ የሚያምን ኃይል ከሌለ ይህንን የስልጣኔ ጎዳና ለመምራት የሚችል ኃይል ከሌለ በውጭ ኃይል በአሜሪካንም ቢሆን ረባውያን ሁሉ ተደራርበው ቢመጡ ሊቀይሩት አይችሉም።
መልካም
እና ይሄ ነው።
መልካም እስኪ ወደ ሰው እንውሰድ። ዋናው ባለ ጉዳይ የአፍጋን ዜጎች ራሳቸው ናቸውና አሁን በሚሰሙት ድምጾች ውስጥ የሚስተጋቡት ስጋቶች ዘመናዊ የህይወት መንገድን መንቀፋቸው፣ ቅድም ደጋግሞ እንዳሉት የከረረ ሃይማኖታዊ አቀራረብ ነው በሚሉት መንገድ አገር ለመምራት መፈለጋቸው፣ አሁን እየተሰሙ ካሉት ድምጾች ውስጥ ለምሳሌ በህይወታቸው እስከመጣ አደጋ የወደፊት እጣቸው የጨለመ እስከሚመስላቸው ሴቶች፣ ወጣቶች፣ ልጃገረዶች እጣ ፈንታቸው እንደሚበላሽ አድርገው የማየቱ ሁኔታ ከወዲሁ እየተሰማ ነው። ቅድም በሚሉት የከረረ አቋማቸው የዜጎቹ ራሱ እጣስ ምን ይሆን? ታሊባንን ከዚህ ቀደም የታየ መሰረትም ስላለ ይከተሉ የነበሩት ባለፉት 20 አመታት ውስጥ የሚያሳዩት የነበረው ስነ ምግባር ስላለ ከዛ አንጻር መሰረት ያላቸው ይመስላሉ ስጋቶቹ። ይሄንንስ እንዴት ያዩታል?
ልክ ነው። የታሊባን መሪዎች ራሳቸው ይሄንን ተገንዝበዋል። ለምደዋል ፖለቲካ ያ ምንድን ነው ያሉት መሪዎቻቸው ሲናገሩ ታሊባን ያልሆኑ ክፍሎች አብረውት እንዲሰሩ እናደርጋለናል። ለምሳሌ ሴቶች እንዲሰሩ ትምህርት ቤት እንዲገቡ እንፈቅዳለን አሉ። የውጭ ጋዜጠኛ አንዱ የወታደር መሪ ነው ሲናገር ምን አለ? እሷ ራሷ ፊቷን ሸፍና በሙሉ በሙሉ ሙሉ በሙሉ ሳይሆን ምን አይነት ፊት መሸፈን ይቻላል ወይ? እንደ በፊቱ ጋሽ እንዲሸፍኑ ታደርጋላችሁ ወይ? አንቺ አሁን እንደሆንሽ ሳይሆን እንደ በፊቱ እናደርጋለን፣ ግን አንከለክላቸው፣ አትማሩ አንልም፣ መሸፈን ግን አለባቸው። አንቺ በደንብ አልሸፈንሽ። አንደኛው ደግሞ ዞር በይና ቆሚ፣ ምክንያቱም ለምን ብትለው አንቺ ሴት ልጅ ወደዚያ ጋር ዞር ብለሽ ቆሚ አለው። እነዚህ አስተሳሰቦች የታሊባን አስተሳሰቦች ናቸው። እስላምም አስተሳሰብ አይደለም፣ እንደዛ አይደለም። ራሳቸው ለስልጣን ብለው የሚያመጡት ነገር ነው። ስለዚህ የውጭ ኃይል ወይም አሜሪካን ህግ ሊያስቀይር አይችልም። ቅድም መሰረታዊ ልማቶች ተደርገዋል ካልኩት አንዱ ይሄ እኮ የሴቶች መብት ነው፣ አምጥተዋል ላየ። ስለዚህ ሴቶች አሉ፣ ግን ሙሉ በሙሉ መብት የላቸው። በሀገሪቷ ውስጥ ስራ አልሰደደ በአመት ውስጥ ምንም ነገር ሊያመጣ አይችልም። እና ምዕራባውያን አንድ ነገር መጠሸደግ ያለባቸው ለውጥ ህብረተሰብ ላይ የሚመጣ አዲስ አስተሳሰብ ነው። ያን ለውጥ የሚያመጣው ህብረተሰቡ ራሱ ቅድም እንዳልኩ ህብረተሰቡ ውስጥ የዚህ ለውጥ ደቀ መዝሙራን መኖር አለባቸው።
መልካም። የአፍጋኒስታን ጉዳይ እያነጋገረ ነው። ነገሮች በፍጥነት እየተቀያየሩ ያሉበት ሰዓት ላይ ነው ያለ ነው። በሚቀጥሉት ቀናትና ሳምንታት ሁኔታዎችን መልሰን የምናይበት እድል እንደሚገኝ ተስፋ አድርጋለሁ። ዶክተር ዳንኤል ተፈራ፣ ፕሮፌሰር ኢሜሪተስ በድጋሚ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እግዚአብሔር ይስጥልኝ። አመሰግናለሁ።
ወደ ተከታዩ ዘገባ እንወሰዳችሁ። የኦሮሚያ ብሔራዊ ክልላዊ መንግስት የሀገሪቱን ወቅታዊ ሁኔታ አስመልክቶ በሰጠው መግለጫ በክልሉ በተለያዩ አካባቢዎች በአቋራጭ ለመክበር ያለ አግባብ የዋጋ ጭማሪ ያደረጉ ከ300 በላይ ነጋዴዎች ላይ እርምጃ መውሰዱን አስታወቀ። በሌላ በኩል መንግስት የህግ ማስከበር ዘመቻ ያለውን በሰሜኑ የሀገሪቱ ክፍል እየተካሄደ ባለው ጦርነት ላይ ለተሰማሩ ለሀገር መከላከያ ሰራዊት ከ100 ሚሊዮን ብር በላይ ድጋፍ በክልሉ መደረጉን የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ ገልጸዋል። ፀሐይ ዳምጠው ተጨማሪ ዘገባ ታስደምጠናለች።
ሰሞኑን በተለያዩ የኦሮሚያና በአጠቃላይም በሀገሪቱ የተለያዩ አካባቢዎች የዋጋ ግሽበት መከሰቱ ነዋሪዎችንና ሸማቾችን እያነጋገረ ይገኛል። የኦሮሚያ ብሔራዊ ክልላዊ መንግስትም በተለያዩ ምርቶች ላይ ምክንያታዊ ያልሆነ የዋጋ ጭማሪ እየተስተዋለ መሆኑን ገልጿል። ይህንን የዋጋ ንረት የሚቆጣጠርና የሚከታተል አብይ ኮሚቴ አዋቅሮ ወደ ስራ መግባቱንም አስታውቋል። ይህ የዋጋ ግሽበት የተከሰተው አንዳንድ ነጋዴዎች ሆን ብለው በአቋራጭ ለመክበር በመፈለጋቸው ነው ባይ ናቸው የኦሮሚያ ክልል ቃል አቀባይ አቶ ጌታቸው ባልቻ።
ወቅታዊ ዓለም አቀፋዊ ገበያ መዋዠቅና የዶላር ዛሬ በዛ ደረጃ መጨመሩና በዓለም ገበያ ላይ ያለው አንዳንድ ምርቶች ላይ ጭማሪ ማሳየቱ እንደ አንድ የተገመገመና የተጠና ነው። ይሄ ሪዝነብል የሆነ የዋጋ ጭማሪ ሊባል በሚችል ደረጃ የሚታወቅ ነው። ይሄ በመንግስትም ተጠንቶ ታውቋል። ከዛ ውጪ ግን ይሄንን እድል ተጠቅመው አላግባብ ለመክበር የሚፈልጉ ስግብግብ ነጋዴዎች አሉ። እነዚህ ስግብግብ ነጋዴዎች ህግ የማስከበር ተግባር መፈጸም መቻል አለበት። ስለዚህ ይሄኛውን አጠናክሮ የሚሰራ ግብረ ኃይል በክልል ደረጃ በምክትል ፕሬዚዳንት ደረጃ የሚመራ አብይ ኮሚቴ ተቋቁሟል። የቴክኒክ ኮሚቴ ደግሞ በንግድ ቢሮ የሚመራ ቴክኒክ ኮሚቴ ተቋቁሟል። ይሄ ኮሚቴ ስራውን በበላይነት እንዲመራ አቅጣጫ ተሰጥቶት እስካሁን ከ300 በላይ የሚሆኑ ህጉን የተላለፉ እርምጃ የተወሰደባቸው እንዳለ ነው። የተወሰደው እርምጃ ቃላቸውን እስከ መንጠቅ የሚደርስ ወደ ህግ የማቅረብና በፍርድ ቤት የማስጠየቅ እስከዛ ድረስ የሚደርስና እርምጃ እና የማስጠንቀቂያ እንዲማሩበት የተደረጉ መጋዴዎች እንዳሉ ነው መገምገም የተቻለው። ይህንን አጠናክረን ማስቀጠል መቻል አለብን።
በተለይ በሀገር ውስጥ በሚመረቱ ምርቶች ላይ የተደረገው ጭማሪ ሀገርን ለማዳከም የሚሰራ ስራ ነው ብለዋል ቃል አቀባዩ። የአቅርቦት እጥረት ያጋጠመው መንገድ ስለተዘጋ ነው በሚል የሚሰራጩ አንዳንድ መረጃዎችም የተዘጋ መንገድ የለም በማለት አጣጥለዋል።
ከኢትዮጵያ የሚገባም ከኢትዮጵያ የሚወጣም መንገድ የሚዘጋበት ምክንያት አይኖርም፣ ከእንግዲህም አይዘጋም። ሁሉም ሊረዳው የሚችል ጭማሪዎች እንዳሉ ይታወቃል። የባለፈው ዋጋ በዚህ ዘመን እንዳልሆነ ይታወቃል። ኮቪድ በዓለም ደረጃ ያስከተለው ችግር እንዳለ ይታወቃል። ይሄ በሀገራችንም በኢኮኖሚያችንም ያመጣው ጣጣ ሊሆን ይችላል። ይሄኛውን እንቀበለዋለን፣ በጥናትም አረጋግጠነዋል። ከዛ ውጭ ግን አላስፈላጊ የዋጋ ጭማሪ ያደረጉ ግለሰቦች አሉ። እነዚህ ግለሰቦች ሀገሪን አይወክሉም፣ ነጋዴውን ህብረተሰብ አይወክሉም። በሀገር ውስጥ የሚመረቱ ምርቶች አሁን ጨው የሚባለው በምንም መልኩ ጨው ላይ የሚጨመርበት ምክንያት የለም። የጅቡቲን መንገድ አልተዘጋም፣ የሚዘጋበት ምክንያት የለም። ስለዚህ ይሄንን ሰበብ አድርገው ሊጠቀሙ የሚፈልጉ አላስፈላጊ ዋጋ ጭማሪ የሚያደርጉ ወገኖችን ልናርማቸው፣ ልናስተካክላቸው እና ገበያውን የማረጋጋት ስራ በተጠናከረ ሁኔታ መስራት አለበት ተብሎ እየተሰራ ነው።
ህብረተሰቡ በየአካባቢው የሚደረገውን የዋጋ ጭማሪ በማጠን ከህግ አካላት ጋር መስራት አለበት ያሉት አቶ ጌታቸው ህገወጥ የገንዘብ ዝውውርን በተመለከተም የሚከተለውን ብለዋል።
ሁሉም አካባቢዎች የሚተላለፉበት ነው። ወደ አዲስ አበባ የሚመጣው መንገድ ሁሉ አቋርጦ የሚመጣው ኦሮሚያን ነው። ስለዚህ ይሄንን አቋርጦ በሚወጣ መንገድ ላይ የኦሮሚያ የህግ ስርዓቱን የሚያስከብሩ የጸጥታ አካላት በዚህ ጉዳይ ላይ አመርቂ ስራዎችን እየሰሩ ነው። በየአካባቢው እየተያዙ ለህግ እየቀረቡ ያሉበት ሁኔታ ነው ያለው። የተደበቀበት ቦታ ክትትል እያደረጉ ብርበራ እያደረጉ ፍተሻ እያደረጉ ወደ ህግ የማቅረብ ስራ እየተሰራ ነው ያለው። በተለየ ሁኔታ ማዕከል የሚያደርገው ይሄ ጉዳይ በመውጫ አካባቢ በድንበር አካባቢ በክልላችን ድንበር አካባቢ የሚታይ ችግር አለ። ይህንን ከጉምሩክ ኮሚሽንም ጋር በመሆን የደረጃ ያለው የጸጥታ አካላትን በዚህ ጉዳይ ላይ በትኩረት እየሰሩ ነው ያሉት። ሰሞኑን የተወሰዱት እርምጃዎች እነዚህን በጥቁር ገበያ የሚሸጡና የሚገዙ እርምጃ እየተወሰደበት ነው ያለው። እየተቀሙ ነው ያሉት፣ ወደ ህግም እየቀረቡ እየተፋረዱ ነው ያሉት።
በሌላ በኩል የኦሮሚያ ብሔራዊ ክልላዊ መንግስት ፌዴራል መንግስቱ በሰሜኑ የሀገሪቱ ክፍል እያካሄደ ላለው ዘመቻ ከ100 ሚሊዮን ብር በላይ ድጋፍ አድርገዋል ሲሉ አቶ ጌታቸው አክለዋል።
ወጣቱ፣ አዛውንቱ፣ ምሁሩ በየደረጃ ያለው የህብረተሰብ ክፍል በየራሱ ተነሳሽነትና በቁጭትና በኢሊ ስሜት ሲሳተፍ ነው የነበረው። ልጁን መርቆ እስከ መሸኘትና እስከ መላክ ለመከላከያ ኃይል የሚያስፈልገውን ሰንጋ፣ ፍየል፣ በግ ሳይቀር እና የተለያዩ በሴቶች በእናቶቻችን የተዘጋጁ ስንቅ አለ። ያንን ሁሉ በማቀበል እና ከመከላከያ ሰራዊታችን ጎን መሆናችን የጦርነት የሉዓላዊነት ማረጋገጥ ጦርነት ነው። ከባለፈው ሳምንት የተገመገመው እና በእጃችን አለ ተብሎ የተለየው ወደ 136 ሚሊዮን በላይ በገንዘብ ሲተመን ለመከላከያው ድጋፍ ተደርጓል። በሰው ኃይልም የሚጠበቅብንን በመከላከያ የተዘጋጀውን መስፈርት የሚያሟሉ በእድሜያቸው በሁሉም የመከላከያ መስፈርት የሚያሟሉ ወጣቶች በየደረጃው እንዲመዘገቡ ተደርጎ መከላከያ በራሱ መልምሎ ያስገባቸው ወጣቶች አሉ።
ለሀገር መከላከያ ሰራዊት የሚደረገው የሰው ኃይልም ሆነ የገንዘብ ድጋፍ ተጠናክሮ ይቀጥላል ብለዋል ኃላፊው። ለአሜሪካ ድምፅ ፀሐይ ዳምጠው ከአዲስ አበባ።
የማክሰኞ ምሽት የንግድና ምጣኔ ሀብት መሰናዷችንን ነበር ያስደመጥናችሁ። አድማጮች፣ አሁን ከምሽቱ 3:52 ይላል በእኛ ሰዓት አቆጣጠር። ጥቂት ደቂቃዎች ናቸው ፕሮግራማችንን ለማጠናቀቅ የሚቀሩን። ዝግጅቶቻችንን አዳምጣችሁ አስተያየት ወይም ጥቆማ ካላችሁ @ቪኦኤ አምሃሪክ የፌስቡክ ገጻችን ነው፣ በውስጥ መስመር ልትልኩልን ትችላላችሁ። horn@voanews.com የኢሜል አድራሻችን ነው። voanews.com ላይ በዌብሳይታችን ብትገቡ ታገኙናላችሁ። አስተያየቶቻችሁን አድርሱን። አሁን ከመሰናበታችን በፊት
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
በመሰረቱ ዓለም አቀፉን የአየር ንብረት ቀውስ ለመከላከል የሚደረገው ጥረት ይቺ ሁላችንም የምንጋራትን ስስ የሆነችውን ዓለም ለመጠበቅና ለመከላከል ነው። ይህን የተናገሩት የዩናይትድ ስቴትስ ፕሬዝደንት የአየር ንብረት ለውጥ ልዩ ልዑክ ጆን ኬሪ ናቸው። እንዲህ ይላሉ ኬሪ።
It's about understanding that it costs more not to respond to the climate crisis than it does to respond. And it is, without exaggeration, about survival.
ጉዳዩ የአየር ንብረት ለውጥን አስመልክቶ ምንም ነገር አለማድረግ አንድ ነገር ከማድረግ የበለጠ ዋጋ እንደሚያስከፍል የመረዳት ነው። ደግሞም ያለምንም ማጋነን የህልውና ጉዳይ ነው።
በለንደን በተደረገው ጉባኤ ይህን የተናገሩት ጆን ኬሪ የአየር ንብረት ለውጥ የወቅቱ ፈተናችን ሲሆን ጊዜውም ያለፈብን ነው ብለዋል። እንደ አውሮፓ አቆጣጠር በ2015 ዓመተ ምህረት 196 አገሮች የፓሪስን ስምምነት ተፈራርመዋል። ስምምነቱም የምድር አጠቃላይ የሙቀት መጠን ከ2.0 ዲግሪ ሴልሺየስ በላይ እንዳልፍና በ1.5 እንዲወሰን ጥረት ለማድረግ ነው። በስምምነቱ መሰረት ያንዳንዱ አገር በየግሉ ለማድረግ የገባውን ቃል እንዲፈጽም ቁርጠኝነቱን የገለጸበትና በጋራ ደግሞ ዓለምን ትክክለኛ አቅጣጫ ለማስያዝ የተገባ ስምምነት ነው ብለዋል ጆን ኬሪ። ያንዳንዱ አገር በፓሪሱ ስምምነት የገባውን ቃል እንኳን ቢያከብር የፕላኔታችን የሙቀት መጠን አሁን 2.3 ወይም 3 ዲግሪ ሴንቲግሬድ መጨመሩ አይቀርም። ያ ደግሞ ምን እንደሚያስከትል ከወዲሁ አይተናል።
We're living in a world where crops no longer grow where they always did before. The chemistry of the oceans changes more and faster than ever before, where millions of people are forced to leave increasingly uninhabitable homelands.
አሁን የምንኖረው ከዚህ በፊት ሰብሎች ይበቅሉባቸው በነበሩ ቦታ ላይ ዛሬ የማይበቅሉባቸው በሆኑበት ዓለም ነው። የውቅያኖሶች ዘት በበለጠና በፈጠነ ሁኔታ እየተለዋወጠ ነው። በሚሊዮኖች የሚቆጠሩ ሰዎች ለመኖሪያነት በማይገቡ ቦታዎች እንዲኖሩ የሚገደዱበት ሁኔታ እየጨመረ መጥቷል። ምናልባትም በአመት ወደ 20 ሚሊዮን ሰዎች ከቦታ ቦታ ይሰደዳሉ። ሁላችንም እንደምናውቀው ፖለቲካ በስደት ላይ የሚያስከትለውን ተጽዕኖ ከቅርብ ጊዜ ወዲህ በስፋት ተመልክተናል። ስለዚህ አሁን ሰዎች የሚሰደዱባቸው ቦታዎች ነገ ጨርሶ ሰው ሊኖርባቸው የማይችሉ ቢሆኑስ ብላችሁ አስቡ። ሁሉም ሰው የሰው ልጅ ሊኖረው እንደሚችልባቸው ቦታዎች ብቻ ቢሰደድ ሊመጣ የሚችለው ነገር ይታያችሁ።
አሁን የምድር ሙቀት በ1.2 ዲግሪ በማደጉ እያየነው ያለነው እሱን ነው። ጆን ኬሪ ያንን በእጥፍ ለመጨመር ማሰብ የቀውስ አደጋን መጋበዝ ነው ይላሉ። ይሁን እንጂ ግን አሁንም ቢሆን ልናስወግደው እንችላለን። ይሁን እንጂ ግን ፍጹም ከልባችን በሆነ ስሜት በፍጥነት ተነሳስተን በዓለም ላይ ያሉትን አገራት በሙሉ በአስቸኳይ አንድ ላይ ማምጣት አለብን።
The world needs to cut emissions, greenhouse gas, CO2 emissions, particularly by at least 45% by 2030 in order to be on a credible scientific path by mid-century to net zero.
ዓለም የካርቦን ዳይኦክሳይድ ጋዝ ልቀትን መቀነስ አለበት። በተለይም በክፍለ ዘመኑ አጋማሽ ወደ 0 ዲግሪ እንዲቀንስ በሚያዘው የሳይንስ ምክረ ሐሳብ መሰረት እንደ አውሮፓውያን ዘመን አቆጣጠር በ2030 በ45% መቀነስ ይኖርበታል። ይህ ደግሞ በተወሰኑ አገሮች ወይም ክልሎች ብቻ ሳይሆን በመላው ዓለም መሆን ያለበት ነው። ያ ከሆነም ይህም ዘመን ወሳኙ 10 ዓመት ያደርገዋል። ያለንበት 2021ም ወሳኝ አመት ይሆናል።
በመጨረሻም በተለይም የኛን ምርጫ የሚጠብቁትን ሁሉ የድልና አሳዛኝ አማራጮች በማወቅ ይህን አብረን ማሳካት እንችላለን ደግሞም ይኖርብናልም ያሉት ጆን ኬሪ ዓለም በጣም የሚያስፈልጋትን ስናውቅ ያ ሁልጊዜ እኛ ያደረግነው ነገር መሆኑን እናውቃለን። ስለዚህ አብረን እንሆን።
ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያስተናገድናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ ያመሸሁት ጽዮን ግርማ ነበርኩ። ንጉሱ ታምሬ ስርጭቱን ሲያቀናብርልን ቆይቷል። አንድ የዘፈን ምርጫ አለው። ፕሮግራማችን እስከሚጠናቀቅ ድረስ ሰብስ ጥሩነ አብራችሁ ለጥቂት ደቂቃዎች ቆያለች። በእኛ በኩል ሰላም በደህና ደሩ።
Bala kwa chida bo nyan. I'm gonna make it.